ግድቡ ለመደራደሪያ ተጠቅመን የታችን የተፋሰስ ሀገራቶችን ወደ ኮፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው።
ሌላው ደግሞ 2020 ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው እግዚአብሔርም ረድቶናል አለው።
ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በ4800 ሜጋዋት ነበረ። እሱን አስበህ የእሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጅስ ማሰብ ነው። ይሄ ማለት ግን ኃይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። እሱ ላይ ትልቅ የቤት ስራ ይቀረናል።
መሰንበቻውን የብዙዎችን ትኩረት የሳበ ጉዳይ ነው።
ምንሻ የሆነችውን ኢትዮጵያን ጨምሮም ያንዳቸው ከሌላው በእጅጉ ቢለያይም
ከ11 የተፋሰሱ አገሮች ለአብዛኞቹ የህልውናቸው የደም ስር የሆነው የዓለማችን ረጅሙ ወንዝ ናይል
ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል።
በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦትን ያሳድጋል የተባለለት ግዙፉ ግድብ ህዳሴ
በርካታ ዓመታት ውዝግብና ኢትዮጵያ ውስጥ የሚታዩ ቀውሶች በተዘዋዋሪ ተጨማሪ ምክንያቶች ሆኖ ቢቆይም በመጨረሻው እውን መሆኑ ተዘግቧል።
እርግጥ የአባይን ልጅ የሚለው ተረት ሆኖ ሊቀር ይሆን?
የህዳሴ ግድብ ቃል ኪዳን ይዝ ይሰምር ሲሆን
ስጋቶች፣ ተጨባጭ ፈተናዎቹስ ምንድን ናቸው?
የመልካ ምድራዊ አቀማመጥን ተንተርሶ የሚቀየስ ዓለም አቀፍ የፖለቲካ ስትራቴጂ
ግዙፉ ግድብ ስጋት ያሳደረባትና ብርቱ ተቃውሞ ስታሰማ የኖረችው ግብጽ የንዑስ አህጉሩ የፖለቲካ ሁኔታና የኢትዮጵያ አጠቃላይ ይዞታ
ቀጣዩን ምዕራፍ እንደምን ይቀርጹት ይሆን የሚለውን ጨምሮ
የህዳሴ ግድብ ቃል ኪዳንስ በእርግጥ ይይዝ ይሰምር ይሆን?
ይህ ራዕይ ደርሶ እውን ይሆን ዘንድ ያቅማቸውን ካደረጉ አያሌ ኢትዮጵያውያን ዘንድ ባሳደረው ተስፋና ሊገጥሙ የሚችሉትን ፈተናዎች
እንዲሁም የተሻሉ የሚባሉ ቀጣይ አቅጣጫዎችን አስመልክቶ ለግንዛቤያችን የሚበጅ ብርሃን የሚፈነጥቁ 3 የጉዳዩ አዋቂ ባለሙያዎችን ጋብዘናል።
እንግዶቼ በቅድሚያ ለተሳትፏችሁ አመሰግናለሁ። በትውውቁን ጀምር ከውሃ ጉዳዮችና ከዓለም አቀፍ የውሃ ሕግ አዋቂነታችሁ ባሻገር በአባይና አለፍ ብሎም በናይል ወንዝ ይዞታ ታሪክና ስምምነቶች እንዲሁም ውዝግቦች ዙሪያ በሚነሱ ጭብጦች ላይ ጥናቶች ያካሄዳችሁ ባለሙያዎች ናችሁ። የዛሬው ውይይታችን ትኩረት የሚያደርግባቸውን ጉዳዮች ጨምሮ ከዚህ ጋር የተዛመደ ስራችሁንና ራሳችሁን በምታስተዋውቁበት ብንደረደር።
እሺ አሉላ፣ በጣም አመሰግናለሁ ስለጋበዝከኝ። ጥሩ ሰው አሰፋ እባላለሁ። እኔ በታምፓ ፍሎሪዳ በተለይ ውሃና አየር ንብረት ጋር የምንሰራ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ ስለጋበዝከኝ።
ታንኪዩ አሉላ ድሎ ስለሰጠህኝ። ስሜ ማህሙድ ሸትኩዬ እባላለሁኝ። በዓለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። Nile in the Legal and Political Perspective Between Change and Continuity የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከዊ አስፓየር ጋር አብሬ እሰራለሁ በህዳሴ ግድቡና በናይል ቤዚን ዙሪያ በጠቅላላ የህግ ባለሙያ ነኝ።
እሺ አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሐዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው ፒኤችዲ ስራዬን የምሰራው። ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው አሁን ያለሁት። እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊ አስፓየር ውስጥ የምሳተፋለው። ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደርጉ ኦርጋናይዜሽኖች ጋር አብሬ እሰራለሁ።
መልካም፣ ለትውውቁ አመሰግናለሁ። እንግዶቼ ከነገሩ እንብርት እንነሳ። ለጠቅላላ ውይይታችን መነሻ ከሚሆንን መሰረታዊ ጭብጥ ብንደረደር ዶክተር ጥሩሰው እንደ ትውውቁ ሁሉ ይህንንም ከርሶ ልጀምር። የህዳሴ ግድብ ተጠናቀቀ። ከህዳሴ ግድብ ግንባታ በኋላ ስራ ላይ ይውላሉ የተባሉ ተስፋ የተጣለባቸው ጉዳዮች እውን ሊሆኑ ነው የሚል አይነት መንፈስ ያለው ዜና ነው የተሰማው። በእርግጥ የቱ ጋር ነው ያለ ነው? ዶክተር ጥሩሰው የህዳሴ ግድብ ጉዳይ ሲነሳ የአባይ ግድብ ጉዳይ ሲነሳ እና እንዲያመጣ የሚፈልጉት አዎንታዊ ለውጦች ሲታሰቡ
አመሰግናለሁ አሉላ። በጣም መሰረታዊ የሆነ ጥያቄ ነው ያነሳው። የቱ ጋ ነው አሁን ብንል እንደ ቴክኒካል ሰው እኔ ተጠናቀቀል ነው ምለው፣ ግን ቁጥር ካስፈለገ ምናልባት ለአድማጮች ዛሬ ሰዓት ያለነው 4 ተርባይኖች ተክለናል። አራቱ ደግሞ ወደ 30% የሚሆነውን ሙሉ ሲሆን የሚያመነጨውን የሚያደርጉ ማለት ነው። ሙሉ ሲሆን 5150 ሲሆን እነኛ አራቱ ደግሞ 1550 ሜጋዋት የሚያመነጭ የሚችሉ ናቸው። ሌላው በሙሌትም በኮንስትራክሽን ስናየው ጥሩ ቦታ ነው ያለው ማለት እንችላለን። ሌላው ያው እንደምታውቀው እንግዲህ የህዳሴ ጉዳይ በጣም ጨቃጫቂ ለረጅም ጊዜ የሄድንበት ሁኔታ ነው ያለው። ግን አንድ መሰረታዊ ሆነው ምንድን ነው በፊትም በኔጎሽሽም ላይ ኔጎሽት ሲያደርጉ የሚያወሩት የሚጠቀሙት ነገር ቢኖር ኮንስትራክሽን እና ኦፕሬሽን ይባል ነገር አለ መስራት ሲጀመር። ስለዚህ አሁን ኦፊሻሊ ያንን የኦፕሬሽን የሚለውን ጀምረናል ማለት ነው። ያ ደግሞ ከ49 ቢሊዮን ሜትር ኪዩብ በላይ ከሆነ ኦፕሬሽን ይባላል። ከዛ በፊት ግን ኮንስትራክሽን ነው ብለው ለረጅም ጊዜ ሲጨቃጨቁበት የነበረም ነገር ስለሆነ እንዳልከው ቁጥሩን መናገር ከሆነ እንግዲህ ዛሬ ያለ ነው እስከ 62 ቢሊዮን ኪዩቢክ ሜትር የሚሆን ይዘናል። ሲሞላ 74 ቢሊዮን ኪዩቢክ ሜትር ነው የሚሆነው። ካሉት ደግሞ ከ13ቶቹ 4 ተርባይኖች ይዘናል ማለት ነው። እና ይሄንን ማመንጨት እንችላለን፣ ግን ወደኋላ እንመጣበት እንችላለን። ይሄ የተመነጨውን ደግሞ እንዴት ለሰው እናደርሳለን የሚለው በደንብ መሰመር ያለበት ሁኔታ ነው። እዚህ ላይ ላቁም።
ትክክል። ወደ ዋናው በር መግቢያ አድርሰውን ነው ያቆሙት። ትልቁ ጥያቄ ይመስለኛል መግደላዊት ወደ አንቺ ልመጣ ነው። በተለይ የሁለቱ ሀገሮች ግብጽና ሱዳን ፍላጎት ይሟላል አይሟላም ከሚለው አንስቶ ሌሎች የሀገራቱን ግንኙነቶች ውጥረት ውስጥ እስከሚያስገቡ ድረስ ውዝግብ አልተለየውም እና የህዳሴ ግድብ ጉዳይ እድሜ ያህል የምናስታውሰው ዛሬም ያልተቋረጠ ሁኔታ እናያለን። ምናልባት አሁን የደረሰበት ቦታ ይሄን አቅጣጫ የሚያስቀይር ነገር ተፈጥሮ ይሆን? ምናልባት የሱዳን ጉዳይ ለየት ባለ አይን የሚታይበት ነው። ሱዳን በእርስ በርስ ጦርነት ውስጥ የተዘፈቀችበት እና የበረታ ፈተና የታመሰች ያለችበት ነው ረሃብና ድርቅን ጨምሮ። ግብጽ ጠንከር ያለ አቋምም ፍላጎቷም ይጓደላል የሚለውን የሚቀርቡትን ሳይንሳዊ ትንታኔ በሚሞግት መልኩ የቀጠለች አገር ነች እና ይሄ ሁኔታ ምን ቀየረ መግደላዊት?
እኔ አሁን የአባይ ውሃ ተፋሰስ አጠቃቀም ላይ መሰረታዊ የሆነ ችግር አለ። አሁን ላይ የተከሰተ ሳይሆን ከዘመናት ጀምሮ ይዘነው የመጣ ነው። ፍትሃዊ ያልሆነ አጠቃቀም አለ። ስለዚህ ህዳሴ ግድብ ባይሆንና ሌላ ምንም አይነት ፕሮጀክትም ብንሰራ ችግር መፈጠሩ አይቀርም ነበር። ስለዚህ ይሄ ህዳሴ ግድብ አወዛጋቢ ነው የሚለውን ብዙም አልቀበለውም። አትሊስት ከኢትዮጵያ ሳይድ ህዳሴ ግድብ አወዛጋቢ ሆኖ ሳይሆን ምንም አይነት ፕሮጀክት የአባይ ተፋሰስ ላይ አወዛጋቢ ሳይሆን የታችኛው ተፋሰስ ሀገራትን ጥቅም ይነካል ተብሎ ስለሚታሰብ ነው እንጂ ህዳሴ ግድብ ምንም አከራካሪም አወዛጋቢም ፕሮጀክት መሆን ያልነበረበት ጉዳይ ነበር። ግን ወደ ነጥብ ስመጣ የህዳሴ ግድብ መጠናቀቅ አትሊስት ኮንስትራክሽኑ መጠናቀቁ ለኢትዮጵያ ትልቅ ድል ነው። ለኢትዮጵያ ብቻ ሳይሆን ለተፋሰሱ ሀገራት ትልቅ ስታትስ ኮ የምንለውን ነገር የሚያንቀሳቅስ አይነት ሙቭመንት ነው። እስካሁን እንግዲህ እስከ ዘመናት ጀምሮ ሁሉም ሀገሮች በተለይ ኢትዮጵያ የአባይ ውሃን ለመጠቀም ፍላጎቱ ነበረ፣ አቅሙ ግን አልነበረም። አሁን ፎር ዘ ፈርስት ታይም ኢን አወር ሂስትሪ በራሳችን አቅም፣ በራሳችን ገንዘብ፣ በራሳችን ጥረት ይሄን የሚያክል ትልቅ ፕሮጀክት ሰርቶ ማጠናቀቁ አንደኛ ፌቨሩን ይሄ የፓወር ዳይናሚክስ ፌቨሩን ወደ ኢትዮጵያና ወደ ላይኛው ተፋሰስ ሀገሮች ያመጣዋል። ይሄ ማለት ህዳሴ ግድብ ሁሉንም የአባይ ውሃ ተፋሰስ ውስጥ ያለውን ችግር በሙሉ ፈቶልናል ማለት አይደለም። ግን አትሊስት አገሮች አንድ ላይ መጥተው እንዲነጋገሩ በኋላ ላይም ዶክተር መሐመድ ያነሳው ይሆናል ተፋሰሱን ሊገዙ የሚችሉ ማዕቀፎች እነሱ ላይ ንግግሩ እንደገና እንዲነሳ ከዛም አልፎ ተርፎ እንዲፈረም ለእነሱ ሁሉ እንቅስቃሴዎች ኤነርጂ ኃይል ሰጥቷል። ስለዚህ ህዳሴ ግድብ ለኢትዮጵያ ያለው ጠቀሜታ ምንም የሚነገርም አይደለም የሚካድም አይደለም። ከዛም ባሻገር ግን ከኛ አልፎ ለሌሎችም ተፋሰስ ሀገሮች መነቃቃትን ፈጥሯል አሁን እንችላለን የሚለውን ስሜት ይፈጥራል። ከዛም ባሻገር ፓወር ዳይናሚክስን ወይም ይሄ ስታትስ ኮን ሁልጊዜ የታችኛው ተፋሰስ ሀገሮች ዶሚኔት ከሚያደርጉበት ሴናሪዮ አሁን የላይኞቹም ተፋሰስ ሀገሮች በትክክል ወደ ሌቭል ፕሌይንግ ፊልድ እንድንመጣ መንገዱን ከፍቶልናል። ስለዚህ ምንድነው ኢምፕሊኬሽኑ የህዳሴ ግድብ አባይ ተፋሰስ ላይ? በጣም ትልቅ ጌም ቼንጀር የሆነ ፕሮጀክት ነው የሚሆነው። ለኢትዮጵያ ያለው ጠቀሜታ እንዳለ ሆኖ ከዛም ባሻገር ግን ሰፋ ያለም ኢምፕሊኬሽን አለው።
መልካም መግደላይት፣ በዝርዝር ነው የተመለከትሽው የኢትዮጵያ ህዝብ ፍላጎት የውሃው ምንጭ ወይም ደግሞ ለትልቁ አባይ የምታዋጣውን ያህል ያልተጠቀመች አባይን ልጅ ውሃ ጠማው እስከሚለው ብሂል የዘለቀ ነው እና ተጠቃሚነቷ ጥያቄ ውስጥ የሚገባ አይመስለኝም። ዶክተር መሐመድ ወደ አንተ ልምጣና መግደላዊት ካቆመችበት ብትወሰድ፣ በተለይም ደግሞ እነኚህ ስር የሰደዱ ውዝግቦች እንዳሉ ሁኔታዎች ነው ውዝግቦችን እያነሳ ያለሁት። አሁንም እነኚህ ውዝግቦች አንዳንድም የግንባታውን ያደናቅፋሉ እስከሚባለው ድረስ ተጽዕኖዎች በተለያዩ መንገዶች የግብፅ ፍላጎት ይጓደላል የሚለው መከራከሪያ አጥጋቢም ይሁን አይሁን ከሕግ አንጻርም የሚታይበትን ጨምሮ ስር ለሰደዱ ውዝግቦች ለአመታት ለቀጠለ በወጉም ላልተቋጨ ድርድር ድረስ የዘለቀ ነበርና ከሕግ አንጻር እነኚህን የተፋሰሱ አገሮች ጥቅም በተማከለ መልኩ ለማስጠበቅ ምን አይነተኛ ለውጥ ያስከትላል? ከህግ አንጻር መግደላዊት ቀደም ብላ ዋና ዋና የምትላቸውን ጭብጦች አንስታልናለች።
እሺ፣ አመሰግናለሁ አሩላ። ይሄ ክሪቲካል ጥያቄ ነው። እኔ የህዳሴ ግድቡን የምገልጽበት መንገድ አሁን በጸሐፌም ላይ ጽሁፎች ላይ በአብዛኛው የምገልጸው ዲፋክቶ የሆነ ለውጥ አምጥቷል ብዬ ነው። ስታተስ ኮ ላይ ቅድም መግደላዊትም እንዳለችው ዲፋክቶ ማለት በነባራዊ ሁኔታ በተጨባጭ ማለት ነው። ነገሮችን የቀየረበት ሂደት ነው ያለው የህዳሴ ግድቡ ማለት። ይሄ ስታተስ ኮ ምንድን ነው ወደሚለው ነው የሚወስደን። ስታተስ ኮ የታችኛው የተፋሰስ ሀገራቶች ፕራይመርሊ ግብፅና ሱዳን ሲግኒፊካንት የሚባለውን የአባይ ውሃ የሚጠቀሙበት ሂደት 55 ቢሊዮን ኪቢክ ሜትር ውሃ በህግ ደረጃ አሁን በ1959 በተስማሙ ስምምነት ግብፅ 55.5 ቢሊዮን ኪቢክ ሜትር ውሃ ትጠቀማለች፣ መብት አላት ይላል። ከዛ በተጨማሪ ሱዳን 18.5 ቢሊዮን ኪቢክ ሜትር ውሃ ትጠቀማለች፣ 10 ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን ተትቷል። ይሄ አሁን ካውንት የተደረገው ነው። ግን አንዳንድ ሳይንቲስቶች እነ ዶክተር ጥሩ ሰውም በኋላ ላይ ሊጨምርበት ይችላል የአባይ ተፋሰስ ውሃ መጠኑ ከዚህ በላይ ነው 85-84 ቢሊዮን ኪቢክ ሜትር ውሃ በላይ ነው እና አናካውንትድ የሆነ ውሃ አለ። ያንንም በጠቅላላ የምትጠቀመው ግብፅ ናት ማለት ነው። ኢትዮጵያ በዚህ ሂደት ውስጥ ሲግኒፊካንት የሚባለውን የውሃ መጠን ኮንትሪቢዩት እያደረገች ምንም ያልተጠቀመችበት ሂደት ነበረ። ይሄንን ሂደት እንግዲህ በዋነኝነት በህዳሴ ግድብ ነው ሲግኒፊካንት የሚባለው ዲቨሎፕመንት የተጀመረው።
አብላጫውን ወይንም ከፍተኛ መጠን ያለው ውሃ እያበረከተች እያልከን ነው?
አዎ፣ እያበረከተች የህዳሴ ግድቡ መገንባት ሲጀምር ነው እንግዲህ ይሄ ኢኩተብል ወደሆነ ወይም ደግሞ የፍትህ እና የርትዕ አጠቃቀም ሂደት ውስጥ መግባት የጀመር ነው ማለት ነው። የህዳሴ ግድቡ ሲጠናቀቅ ይህንን ያለውን ስታተስ ኮ ኢትዮጵያ ምንም የማትጠቀምበት፣ ግን የታችኛው ተፋሰስ ሀገራቶች ደግሞ በጠቅላላ ውሃውን የሚጠቀሙበትን ስታተስ ኮ በፋክት ደረጃ የቀየረበት ሂደት ነው። በፋክት ወይም ደግሞ በተጨባጭ ሁኔታ የቀየረበት ሂደት ዲፋክቶ እንለዋለን። ግን አሁን ዲጁር የምንለው ደግሞ አለ። ዲጁር የምንለው ማለት ከህግ አንጻር ደግሞ ምንድን ያለው ኢምፕሊኬሽን ስንል ስቲል የታችኛው የተፋሰስ ሀገራቶች ኢንቮክ የሚያደርጉት ወይም ደግሞ ሪላይ የሚያደርጉት በዚሁ በቅኝ ግዛት እና የቅኝ ግዛት ርዝራዥ በሆነ በ1959 የተስማሙ ስምምነት ነው። መብታችን ነው ሸራችን ነው ብለው የሚሉበት ሂደት አለ። ሌላ ደግሞ ትልቅ የሆነ ይሄንን ስታተስ ኮ ለማስቀየር ኮኦፕሬቲቭ ፍሬምወርክ አግሪመንት የሚባል ፕሮጀክት ነበረ በ1995 አካባቢ ጋር የጀመረ ከዛ በኋላ 97 ላይ በትክክል ኔጎሽሽን ያደረጉበት ከአስር አመት በላይ ድርድር ያደረጉበት ሂደት ነበረ። እዛ ሂደት ላይ ያልተስማሙበት የስምምነቱ 40 ምናምን አንቀጾች አሉት። ትልቅ የሆነ ዶክመንት ነው። አሁን ባለው የዓለም አቀፍ ህግ ሞደርን ኢንተርናሽናል ዋተር ሎ የምንላቸው ወይም ዘመናዊ የዓለም አቀፍ የውሃ ህጎች የምንላቸው ሪፍሌክሽን እነሱን የነሱ ነጠብራቅ ነው። እነሱን በአንድ ላይ ያካተተ ማንንም የማይጎዳ ሁሉንም የተፋሰስ ሀገራቶች የሚጠቅም ተብሎ ዲዛይን የተደረገ አግሪመንት ነው ማለት ነው። ይሄን አግሪመንት የነሱን በፊት የነበረውን ሱዳንና ግብጽ በ1959 ስምምነት ላይ ያላቸውን መብት ሪኮግናይዝ መደረግ አለበት ቻይና እናደርግም ይሄን አግሪመንት ብለው የወጡበት ተጨባጭ ሁኔታ ነበር ያለው ማለት ነው። ያ ተወጣው ያ ካለቀ በኋላ ኢትዮጵያ እንግዲህ በዓለም አቀፍ ህግ መሰረት ሁላችንንም ተጠቃሚ በሚያደርግ ሂደት ኮኦፕሬት አድርገን በጥሩ ጉርብትና ላይ ተመስርተን የምናደርገውን ፕሮጀክቶች በጠቅላላ ያንን አስቀርታችኋል። ስለዚህ ያለን አማራጭ እኛ እናንተ እየበላችሁ ቁጭ ብለን የምናይበት ተጨባጭ ሁኔታ የለም። ስለዚህ ግንባታ መገንባት አለብን በሚል የህዳሴ ግድብ ተጀምሯል ማለት ነው። ይሄ ፕራክቲስ በተግባር ያለውን ነባራዊ ሁኔታ የቀየረበት ሂደት አለ። ግን በህግ ያለው ነባራዊ ሁኔታ እንዲቀየር የግድ የታችኛው የተፋሰስ ሀገራት ይህንን የኮኦፕሬቲቭ ፍሬምወርክ አግሪመንት መፈረም መቻል አለባቸው። እነሱ ካልፈረሙት የኮኦፕሬቲቭ ፍሬምወርክ አግሪመንቱ በሶስተኛ የዓለም አቀፍ ህግ መርህ ምን አለ? አንድ አግሪመንት ወይም አንድ ህግ አስገዳጅነት ኃይል ያለው ያልተዋዋሉ ኃይሎች ላይ ያልፈረሙና ያላጸደቁት ሀገራቶች ላይ የአስገዳጅነት ኃይል የማይኖሩበት ሰርከምስታንስ ይኖራልና የሌጋል ኢምፕሊኬሽኑ ያን ያክል ገና ይቀርዋል ማለት ነው። ይሄንን እንግዲህ በኋላ ላይ እኔ በጽሁፌም በምንም ሰጀስት ማድረጋቸው ሪኮመንድ ማድረጋቸው መንገዶች አሉ። ምን አይነት አፕሮችን ብትከተል ኢትዮጵያ የታችኛው ተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማምጣት ትችላለች የሚለው ግድቡ አንደኛው ሲግኒፊካንት የሆነው ዲቨሎፕመንት የሚያደርገውን ከህግ አንጻር እንደ መደራደሪያ የምንጠቀምበት ሂደት እና እሱን እንደ መደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ኢንሴንቲቫይዝ አድርገን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ ቤዚኑን ሰስተነብል ወደ ሆነ የአጠቃቀም ሂደት ውስጥ እንድንመጣ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። አሉላ
መልካም። ዋና ዋናዎቹ ጭብጦች መነሳት ያለባቸው የተነሱ ይመስለኛል። እንዳልከው የሚቀጥለውን ሁኔታ በአማራጭነት የሚታዩትን እናያለን። የቅርብ ጊዜው እንግዲህ ትኩሱ ይህ ኮኦፕሬቲቭ ፍሬምወርክ አግሪመንት ያላችሁት የትብብር መግባቢያ አይነት ሰነድ የቅርብ ጊዜውን ሁኔታዎች እናያለን። ከዚያ በፊት ግን ዶክተር ጥሩ ሰው ፈተናዎችን ብንመለከት ምን አይነት ፈተናዎች ታለፉ እዚህ ለመድረስ? የትኞቹስ ገና የሚቀጥሉ ፈተናዎች ይሆኑ?
በጣም ጥሩ ጥያቄ ነው አሉላ። ብዙ ሁኔታ ነው ያለፍነው። ዶክተር ማህሙድ እንዳነሳው ግብጽና ሱዳን የሚጠቀሙት በ1959 ያለ ህግ ሆኖ 100% የአባይን ውሃ የመጠቀም ሁኔታ እኛ ይገባናል ለሚል ነው። ስለዚህ ኢትዮጵያ ደግሞ ይሄንን የህዳሴ ግድብ ስትሰራ በ2015 በፈረንጅ አቆጣጠር ኮኦፕሬቲቭ ፍሬምወርክ የሚባል ከዛ ተነስታ ነው የሰራችው እና በጣም ትልቅ ችግር ነበር ለመናገር። ዞሮ ዞሮ ግን ምን ያህል ነው ይሄ ሌሎችን በማይጎዳ ሁኔታ የሚል ነው እና እኔ ራሴ እንደ ፕሮፌሽናል ምን ያህል ውሃ መያዝ አለባቸው እንደሚከታተል ሰው ሳይ ጥሩ ነገር ነው የተደረገው እነሱንም በማይጎዳ ሁኔታ። ሌላው ደግሞ አንዳንዴ ሰዎች ብናየው እግዚአብሔርም ረድቶናል አለው በአንድ በኩል። ምክንያቱም 2020 ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው ሌላ በህግ በኩል ያለው ዶክተር መሐመድ ነሳው ተጨምሮ ሌላውም ረድቶናል እና ኢትዮጵያ ያነሳችው ትክክለኛ ነው፣ ጥሩ እየሄድን ነው እኔ የምለው እንግዲህ ጠቅልል ሳደርገው።
መግደላዊት ወደ አንቺ ልመለስ ነው። በግድፍ ነው እኔ በአማርኛ የመለስኩ ያለሁት። ምናልባት ጥቅም ላይ የዋለ የምትጠቀሙበት አጠራር ካለ ትነግሩኛላችሁ። ሁሉን አቀፍ የትብብር የመግባቢያ ሰነድ ወይም ስምምነት ይመስላል ከገለጻችሁ እንደተረዳሁት። ወደ ኋላ ልመለስ መግደላዊት። ወደፊት የሚያስኬዱም ሆኑ ስራ ላይ የሚውሉ ኦፕሬሽናል የሚባለውን የሚመለከቱ ተጨባጭ ጠቀሜታዎችን የምናየውን ያህል በሀገሩ በህዝቡ ተጠቃሚ የሚያደርጉ ምን አይነት ለውጦች መጡ? መቼ ይከሰታሉ እነኛ ለውጦች? የብዙዎች ጥያቄ ይመስለኛል። ምናልባትም ቀረብ አድርገው የሚያዩት እንደ ብሂሉ ሁሉ የአባይን ልጅ ውሃ ጠማው ከዛ ሁሉ ሀብት ተጠቃሚ ላልሆነ አገርና ህዝብ በርግጥ ይሄ አሁን ተገኘ የሚባለው ነገር ምን አይነት ተጨባጭ ለውጥ በህይወቴ ላይ ያመጣል ለሚል ዜጋ በኤሌክትሪክ አቅርቦት፣ በኃይል አቅርቦት በጠቅላላውም ሆነ በኢኮኖሚና ተያያዥ ጥቅሞች እንደ ሀገር የሚያበለጽግ የሚያለማው የልማት ጥቅሞችም አብረው የሚታዩ ካሉ በዚህ ደረጃ የትኛው በርግጥ ተጨባጭ ነው፣ ቅርብ ነው ማለት ይቻላል? በተለይ ደግሞ ስር የሰደደ የኤሌክትሪክ አቅርቦት ችግር ያለበት ሀገር ይሄ ምን ይለውጣል?
ይሄ ሁሉም ሰው ሁሉም ኢትዮጵያዊ መጠቄ ይሄ ነው። የህዳሴ ግድብ የኢትዮጵያ ውሃ ለእኔ የሚገባ ምን አይነት ኢምፕሊኬሽን አለው የሚለው ትክክለኛ ነጥብ ነው ያነሳው። የህዳሴ ግድብ 5150 ሜጋዋት የማምረት አቅም አለው ስንል አጠቃላይ አቅሙን ነው። ግን እያንዳንዷ ስራ የምትጀምር ተርባይን ለኢትዮጵያ በጣም ሲግኒፊካንት የሆነ ኢምፓክት ነው ያለው። ቁጥሮች ስላልከኝ ለማነጻጸር ኢትዮጵያ ለምሳሌ የህዳሴ ግድብ አሁን 4 ተርባይኖች ስራ ሳይጀምሩ በፊት ኢትዮጵያ የነበራት አጠቃላይ የኤሌክትሪክ ኃይል አቅም 4800 ሜጋዋት አካባቢ ነበር። 5000 በለው ለቁጥር እንዲመች። ህዳሴ ግድብ ሙሉ በሙሉ ስራ ሲጀምር በጥፍ ነው የሚጨምረው። ያ ትልቅ ነገር ነው። እሱ የረጅም ጊዜ እቅድ ነው ብለን ብናስበው ራሱ አሁን መጀመሪያ 2022 ላይ ስራ የጀመሩት 2 ተርባይኖች 2 ባለ 375 ሜጋዋት ተርባይኖች ነበሩ። 750 ሜጋዋት አቅም ያለው ኃይል ነው ወደ ግሪዳችን የተጨመረው። 700 ሜጋዋት ከሁለት ተርባይን ማለት አገር ውስጥ ካሉን ከሌሎች ግድቦች ከአብዛኞቹ ግድቦች የበለጠ አቅም ነው። አሁን እንደገና የገቡት 2 ባለ 400 ሜጋዋት ተርባይኖች ተጨማሪ 800 ሜጋዋት ኃይል ነው ወደ ግሪዳችን የጨመሩት ማለት ነው። እነዚህ ሁለቱ ተደምረው ነው አሁን ግርድ አሁን ባለበት አቅም 1550 ሜጋዋት ወደ ግሪዱ ተጨማሪ ኃይል እያበረከተ ነው ማለት ነው። ይሄ ቁጥር ትልቅ ነው። ቅድም ያነሳሁልህን ከህዳሴ ግድብ በፊት ኢትዮጵያ የምታመነጨውን ኃይል ካስታወስክ 4800 አገራችን በሙሉ 120 ሚሊዮን ህዝብ ያለን ኢንዱስትሪ በሙሉ ምንም ኃይል የሚጠቀም ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በ4800 ሜጋዋት ነበረ። እሱን አስበህ የሱን 1/3 ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጀስት ማሰብ ነው አይደለም። ይሄ ማለት ግን አሁን ከህዳሴ ግድብ ሙሉ ለሙሉ ኦፕሬሽናልም ሲሆን ወይም አሁንም ያለን 1550 ሜጋዋት ቀጥታ እያንዳንዱ ቤት ውስጥ ገብቷል ማለት አይደለም። ዶክተር ጥሩሰውም ቅድም ነካክቷታል። ኃይል ማመንጨት የኢኩዌዥኑ ወይም የጨዋታው አንድ አካል ነው። ሁለተኛ ወይም በሌላኛው ሳይድ ያለው ደግሞ ምንድን ነው? የተመረተውን ኃይል እያንዳንዱ ቤት፣ እያንዳንዱ ኢንዱስትሪ፣ እያንዳንዱ ሰው ጋር ማድረስ ሌላ ትልቅ የቤት ስራ ነው ያለብን። ዲስትሪቢዩሽን ሲስተም፣ የትራንስሚሽን ላይኖችን በየገጠር ከተማው ማስገባት ሌላ ትልቅ የቤት ስራ ነው። ስለዚህ ኃይል ማምረታችን የሀገራችንን አቅም ይጨምራል። ለእያንዳንዱ ዜጋ እንዴት ነው ኤሌክትሪሲቲ፣ ከዛ ከኤሌክትሪሲቲ ደግሞ ጋር ተያይዞ የሚመጡ ቤኔፊቶችን ለማድረስ ያለንን አቅም ይጨምራል። ያንን ኦፕሬሽናላይዝ ለማድረግ ያንን ሪያላይዝ ለማድረግ ግን ተጨማሪ ከጎን መሰራት ያለባቸው የቤት ስራዎች አሉ። እነሱ ውስጥ የመጀመሪያው ትልቁ ዲስትሪቢዩሽን ላይናችን፣ ትራንስሚሽን ላይናችንን በደንብ ማስፋት አለበት። ኃይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። የህዳሴ ግድብ አንድ ጥሩ ነገሩ ምንድን ነው? የህዳሴ ግድብ ፕሮጀክት ሁለተኛ አመቱ ላይ ያለ ከህዳሴ ግድብ የሚመረተውን ኤነርጂ ወይም ኃይል ወደ ዋናው ግሪድ የሚያደርሰው ትራንስሚሽን ላይን ተጠናቋል። እሱ ትልቅ ፕሮግረስ ነው። ትልቅ ፕሮግረስ ነበር። አሁን ከዛ ደግሞ ከግሪዱ ከዋናው የኤሌክትሪሲቲ ግሪዳችን እያንዳንዱ ቤት ኃይል የሚያደርሱት ትራንስሚሽን ላይኖች ላይ ትልቅ የቤት ስራ መስራት አለበት። ሁለቱ ነገሮች ኃይል ማምረቱ እና ኃይሉን በየቤቱ ማዳረሱ አንድ ላይ ሲሄዱ ነው እያንዳንዱ ሰው እያንዳንዱ ዜጋ ተጨባጭ ነገር ሊያይ የሚችለው ያኔ ነው። ኃይል ከማምረት አቅም አንጻር ኢቨን በአራቱ ተርባይኖች ራሱ በጣም ትልቅ ለውጥ ነው ያለው ለሀገር ውስጥም ለኤክስፖርትም ብንለው። ግን ያንን በየህይወታችን ፊል ለማድረግ ይሄ ያነሳሁት ነጥብ ትራንስሚሽን ላይን ላይ መስራት የኢትዮጵያ የሚቀጥለው የቤት ስራ ነው የሚሆነው ብዬ አስባለሁ። ተጨማሪ የረሳሁት ነገር ካለ ዶክተር ጥሩሶ እና ዶክተር ማህሙድ ይጨምሩበት።
መልካም። ከሌላ ተጨማሪ ጥያቄ ጋር ወደ እርሶ ልምጣ ዶክተር ጥሩሶ። ያልተነሳ ሀሳብም ካለ እዚህ ሀሳብ ላይ እንቆይና በመግደላዊት እንደተገለጸው የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያን አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጥቅሞች ሁሉ ይታያሉ። ዶክተር ጥሩሶ ከፖሊሲ አንጻር ምን እንዲያዩት ነው ይሄን ጥያቄ ማነሳው? ከተግባራዊነት አንጻር ምንድነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለምና አላማው የሚቀጥለውን እርምጃ የሚቀጥለው ምዕራፍ ለመግፋት ምንድነው የሚጠይቀው? ሁለተኛ ያቅምም የፍላጎትም ቀድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደማይ በርግጥ የትኛው ነውስ ማድረግ የሚቻለው ወይስ ሁለቱም ይደረጋሉ? በምን መልኩ ነው የሚቀጥለው ምዕራፍ የሚከደው? ቀደም ብሎ በተነሱትም ላይ የሚታከለ መስሎትን አንድ ላይ ማንሳት ይችላል። ክብራትና ክብራን ወጋችን አልተቋጨም።
ለአሁኑ ግን ተወያይ እንግዶቻችንን የውሃ ጉዳይ አዋቂዎቹን ዶክተር ጥሩሰው አሰፋንና መቅደላዊት መሳይ ደርብን እንዲሁም
በውሃ ጉዳይ የሚነሱ ዓለም አቀፍ ዝግቦች የሚዳኙበትን ህግ አዋቂው ዶክተር መሐሙድ እሸቱ ትኩዬን እናመሰግናለን።